የኮቪድ-19 ወረርሽኝ በዓለም ዙሪያ በጤናው ዘርፍ ላይ ያሳደረው ጫና ሀገራት የድንገተኛና ጽኑ ሕክምና አገልግሎት አሰጣጣቸውን መለስ ብለው እንዲገመግሙ ያደረገ ሆኗል። በኢትዮጵያም የድንገተኛና ጽኑ ሕክምና አገልግሎት አሰጣጥ ጥራትና ተደራሽነትን ለመጨመር የሚያስችል የአምስት ዓመት መሪ ዕቅድ ባለፈው ሳምንት የጤና ሚኒስቴር ይፋ አድርጓል። መሪ ዕቅዱ ማህበረሰቡ በዘርፍ ውስጥ ያለውን ተሳትፎ የሚያሳድግ የድንገተኛ የአደጋና ጽኑ ህሙማን ህክምና አገልግሎት ሰጪ ሰራተኞችና ማዕከላት አቅም የሚገነባበት እንዲሁም የቅድመ ሆስፒታል አምቡላንስ አገልግሎትና የመድኃኒትና የህክምና ቁሳቁስ አቅርቦት የሚሻሻልበትን አሰራር ያስቀመጡ 10 ስትራቴጂካዊ ግቦች አሉት። መሪ እቅዱን ተግባራዊ ለማድረግም 200 ሚሊዮን ዶላር እንደሚያስፈልግ በኢትዮጵያ ጤና ሚኒስቴር የድንገተኛና ጽኑ ህክምና ዳይሬክቶሬት ዳይሬክተር ዶክተር አለንታ ገብረየሱስ ለአሜሪካ ድምጽ ገልጸዋል። ኤደን ገረመው አነጋግራቸዋለች። ቆይታቸው ዶክተር አለንታ ገብረየስ የመሪ እቅዱን አስፈላጊነት ከሚያብራሩበት ይጀምራል።
ያው እንግዲህ የመፈቻ ስነ ስርዓቱ በጣም በጥሩ ሁኔታ የተሳካ ሆኖ ሰኔ 1 ላይ ተመርቋል። ይህ እቅድ እንግዲህ አጠቃላይ በጤና ሴክተር ላይ ያለውን የቀልጣፋ ህክምና ለማምጣት ተደራሽነቱን ለማሻሻል ለማጠናከር በተለይም አሁን ካለው የህዝብ ብዛት መጨመር፣ የከተሞች መስፋፋት፣ የተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች እንደ ወረርሽኞችን ያው አሁን ያለንበትን የኮቪድ-19ንም ጨምሮ እንዲሁም ደግሞ የተለያዩ ተላላፊ ያልሆኑ ህመሞችና አደጋዎች መጨመርን ተያይዞ ከመቼውም ጊዜ በላይ ቀልጣፋና ጊዜውን የጠበቀ የህክምና አገልግሎት ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ ይህንን ስልታዊ በሆነ መልኩ አድሬስ ማድረግ የምንችልበትን መሪ ጥረት የተደረገው ከዛም ባሻገር እንግዲህ የጤና ሴክተር የሁለተኛ የትራንስፎርሜሽን እቅድ በቅርቡ ማጸደቁና ይፋ ማድረግ ይታወቃል። በዚህ የትራንስፎርሜሽን እቅድም ላይ በዋናነት የሁሉን አቀፍ የጤና ሽፋንን ተደራሽ ማድረግ፣ የጤና ስርዓት በጣም ለተገልጋይ ምቹና ቀልጣፋ መሆን እንዲችል፣ ከተለያዩ ጤና እክሎች ማህበረሰቡን መጠበቅ፣ እንዲሁም ደግሞ ለዘላቂ ላለው የወረዳ ትራንስፎርሜሽን እና የሀውስሆልድ ትራንስፎርሜሽን ግብዓት መስጠት የሚሉ የተለያዩ የወጡ እቅዶችን ስላሉ እነዚህንም የታለሙ ግቦችን ከማሳካት አንጻር ይህንን ስልታዊ የሆነ እቅድ ማምጣቱ በጣም አስፈላጊ ይሆናል። እንደው ደግሞ በጣም በትልቁ ስናየውም ደግሞ ለሀገርም የገባንባቸው ኮሚትመንቶች አሉ። ዘላቂ ልማት ግቦችን ለማሳካት በተለይም ይህን ሁሉን አቀፍ የጤና ሽፋንን ለማዳረስ የዩኒቨርሳል ሄልት ከቨሬጅ የምንለውን በዛ ረገድ የድንገተኛ የአደጋዎችን የጤና ሕክምና አገልግሎትን ማሻሻል በጣም ትልቅ ሚና ያለው ስለሆነ ያንንም ለመደገፍና ስልታዊ በሆነ መልኩ ስራዎችን ለማስፈጸም ይረዳ ዘንድ ነው የተዘጋጀው።
ከዚህ ቀደም ከነበረው አንጻር በምን ይለያል?
እንግዲህ ከዚህ ቀደም በይፋ የጸድቆ ላውንች የተደረገ የድንገተኛ የአደጋና የጽኑ ሕክምና አገልግሎት ስትራቴጂ አልነበረንም። በጣም ሰፊ የተሰሩ ስራዎች አሉ። በመነሻም የተዘጋጀው ስትራቴጂክ ዶክመንት ነበር። ሆኖም ግን አሁን በተለይም ካለው ነባራዊ ሁኔታ አንጻር እይታውን በየት በማድረግ ማምጣት አስፈላጊ ይሆናል። ከዛም ባሻገር የአደጋ ሕክምና በደንብ ላ ብሎ መውጣት እንዲችል ለማድረግ ተችሏል። ደግሞ እንዲሁ ከሁለት ዓመት በፊት በዓለም የጤና አሴምብሊ የጸደቀ ሬዞሉሽን ነበረ። ይህን ሬዞሉሽን ኢትዮጵያ ነበረች ግንባር ቀደም ሚናውን ወስዳ በዚህ የዓለም የጤና አሴምብሊ መድረክ እንዲጸድቅ ያደረገችው የኢመርጀንሲ ኬር ሲስተም ፎር ዩኒቨርሳል ሄልት ከቨሬጅ በሚል ርዕስ በሀገራት ሙሉ የድንገተኛ ሕክምና አገልግሎታቸውን የአደጋ ሕክምና አገልግሎታቸውን እንዲያሻሽሉ በጣም ትልቅ ለውጥ ማምጣት እንደሚችሉ የገለጸችበት ነበር እና ከዚህም ተያይዞ በደንብ ስልታዊ የሆነና የተዘመነ ኮስትድ የሆነ ሀገር አቀፍ አክሽን ፕላን ማውጣቱ በጣም አስፈላጊ ይሆናል የተዘጋጀ ነው እና በፊት ከነበረው ለየት የሚያደርገው እነዚህ ነገሮች ማጠቃለሉ ነው።
5 ዓመት ነው የሚቆየው ተብሏል እና ምን አይነት ጎሎች ወይም ግቦች ናቸው ያሉ?
10 ግቦች ናቸው ለማስቀመጥ ተሞከረው። አንደኛ የማህበረሰቡን ባለቤትነት በድንገተኛ አደጋዎችና ጽኑ ሕክምና አገልግሎት መጨመር ነው። በዚህ ውስጥ እንግዲህ ያው ድንገተኛ ጽኑ ሕክምና እና አደጋ ሕክምና በባህሪው መቼ እንደሚፈጠር እንዴት እንደሚፈጠር የማይታወቅ ከመሆኑ አንጻር ማህበረሰቡ ቀድሞ አደጋ መከላከል መቻል አለበት እንዳይፈጠር። የተለያዩ ደግሞ አጣዳፊ የጤና እክሎች ሲኖሩ ቀድሞ በመለየት ህይወት የማዳን ስራውን ቶሎ በመጀመር የጤናውን ሲስተም በቀላሉ አክቲቬት ማድረግ መቻል አለበት። ስለዚህ የተጎዳ ሰው ቢኖር፣ የድንገተኛ ሕክምና አገልግሎት የሚያስፈልገው ሰው ቢኖር ቶሎ በመለየት ቢቻል በሙያው አስፈላጊ የሆኑ የህይወት አድን ስራዎችን በማከናወን መካተት ይኖርበታል። ከዛም ባሻገር ደግሞ ማህበረሰቡ የዚህ ስራ ዋና ባለድርሻና ባለቤት እንዲሆንና ሲቀጣ ሲስተሙንም ኢቫሉዌት በማድረግ አብሮ ለመሻሻልም እንዲሰራ ማድረግ እንፈልጋለን እና ይሄ አንድ በዋናነት የተቀመጠ ግብ ነው። ከዛም ባሻገር እንግዲህ በዚህ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች እንዴት አድርገው ፕሮፌሽናል ሆነው መቆየት ይችላሉ፣ ቦታውን በጣም አስቸጋሪ የስራ ጫና ያለበት ስለሆነ እንዴት ሞቲቬትድ ሆነው መቆየት ይችላሉ የሚለውንም ለመዳሰስ ሞክረዋል። በጣም መጠነ ሰፊ የሆነ በዚህ በአደጋ በድንገተኛና በጽኑ ሕክምና አገልግሎት ዙሪያ የሚታዩ የጤና ተቋማት ውስጥ የሚታዩ ችግሮችን ለመቅረፍ ስልታዊ የሆነ እቅድ ተዘጋጅቷል። ያሉትንም ተቋማት ከማሻሻል ከማዘመን አንስቶ አዳዲስ መሰል ተቋማትንም ለመፍጠር የተያዘ እቅድ አለ። እንግዲህ ይህንንም በአራተኛ ደረጃ በተለይም የመረጃ አያያዙን ማቀላጠፍ በጣም ትልቅ ትኩረት ተሰጥቶበት የሚታይ ነው። በዚህ ውስጥ ሁሉ ደግሞ የገቨርናንስ ኤንድ ሊደርሺፕ የምንለው የአመራር ሂደቱ ከላይ ጀምሮ እስከታች በየደረጃው የተለያዩ ፓርትነሮችን ባለድርሻ አካላትን በማደራጀት የሚሰራበት አግባብ እንዲኖር ተጠቁሟል። በጣም ደግሞ ከዚህም ባሻገር እንግዲህ ድንገተኛ አደጋና ጽኑ ሕክምና አገልግሎት ስንል ከማህበረሰብ የሚጀምር ሆኖ ከታካሚ ብቻ 3 ጊዜ ቁጥር ያለ በቀላሉ ማስታወስ የሚችልበት ቁጥር በመጠቀም አገልግሎቱ ማግኘት እንዲችል፣ ከዛም ደግሞ በጤና ተቋማት የሚሰጥ የህይወት አድን መጀመሪያ ደረጃ ሕክምና፣ የድንገተኛ ሕክምና፣ የአደጋ፣ የቃጠሎ፣ የመመረዝ አገልግሎቶችን በተጠናከረ መልኩ መስጠት የሚቻልበትና አስፈላጊ የሆኑ ቀዶ ሕክምና እንዲሁም ደግሞ የጽኑ ሕክምና አገልግሎት የመልሶ ማገገም ሕክምናንም መስጠት የሚቻልበትን ማዕቀፍ የያዘ ነው በአጠቃላይ ና በዚህ ሁሉ ውስጥ ያለውን የህሙማን ክብብሮችንም ጨምሮ ለመስራት በጣም የታየ አንድ እንደፈልግ ፒላር ኤሪያ የተያዘ ነው። እንግዲህ እነዚህ በየጊዜው የሚፈጠሩ በድንገተኛ ህመሞች ቢኖሩም ተባድ ደግሞ ከዛም በላይ የሆኑ ክስተቶች ወይም አጣዳፊ የጅምላ አደጋዎች በሚፈጠሩበት ጊዜም ያንን ለመመከት የሚያስችል አቅም ሲስተም አለው የሚለውንም ለመዳሰስ ሞክሯል። ይህ ሁሉ እንግዲህ ደግሞ ከዘላቂ የፋይናንስ ስርዓት ጋር መታገዝ አለበት፣ በግብአት በመድኃኒት እንዲሁም ደግሞ በህክምና ቁሳቁስ መታገዝ አለበት በሚሉ በእነዚህ በ10 ስትራቴጂክ ኦብጀክቲቮች የተቃኘ ነው አጠቃላይ እቅዱ። እንግዲህ ያው ይህን ስትራቴጂ ከግብ ለማድረስ በተለይ እቅድ ወደ 200 ሚሊዮን ዩኤስ ዶላር እንደሚያስፈልግ ታውቋል። ስለዚህ በዛ ረገድ የተለያየ መዋለ ንዋይ ማሰባሰብ፣ ሪሶርሶችን ማሰባሰብ ላይ ሁሉም ባለድርሻ አካላት እንዲያግዙን ጥሬን ማስተላለፍ እፈልጋለሁ።
ኮቪድ-19 አንድ እንድንገነዘበው ያደረገን ምንም እንኳን እጅግ የዘመኑ የህክምና ሆስፒታሎችና ክሊኒኮች ቢኖሩም ግን የኦክሲጅንና መሰረታዊ የሆነ የመተንፈሻ ማገዣ መሳሪያዎች እና ሌሎች መሳሪያዎች እጥረት እንዳለን ታይቶ ነበረ። መሰረታዊ የጤና መሳሪያዎችን በማስገባት ረገድ ምን የታሰበ ነገር አለ?
ይሄ በጣም ጥሩ ጥያቄ ነው። እንግዲህ ያው ኮቪድ በአንድ በኩል በጣም ሰፊ ጫና የፈጠረበት ግን ቢሆንም በጤናው ሲስተም፣ በሌላው በኩል ደግሞ ጥሩ የሆኑ ከዚህ በፊት ትኩረት ያላገኙ ሁኔታዎችን ወደ ትኩረት እንዲመጡ ማድረግ ይችላል። ከዚህም አንዱ የድንገተኛና የጽኑ ሕክምና አገልግሎቱ ነው። ስለዚህ በዚህ ረገድ ያው ያሉት ተቋማቶች ግብዓቶችን ከየተለያዩ አቅጣጫዎች መሰብሰብ ሙከራዎች እየተደረጉ ነው። ከዛም ባሻገር ደግሞ በእቃዎቹ ተደራሽ ከማድረግም ባሻገር ባለሙያዎችን ደግሞ በደንብ በማሰልጠን እነዚያ እቃዎች እቃ ብቻ ሆነው እንዳይቀሩ ስራ እየተሰራ ነው። ስትራቴጂክ እቅዱን ደንብ ባልተቆራረጠ መልኩ ተደራሽ መሆን እንዲችል የሚያስችሉ እቅዶች ተዘጋጅተው ተነጭፈው ቀርበዋል እና በዛ ረገድ እንግዲህ በጣም ብዙ ስራ እንደምንሰራ ተስፋ አለኝ።
አመሰግናለሁ ስለነበረን ቆይታ።